ce vezi a porto, ce răsarece în sos mece, pe cărgă toate te recalece. Ai gărbă moi, e neodet, îți faci la să-ți avea tot, ce bătână e nesigăna. Lenin gertar, men meral talat. Le gertar taule fe, men bet la vechilat. Men tas padrke, le shengir rasin. Come on to tauche, las tas tas rasin. Aye fakir, bata masenik. Aye fakir, bata masenik.
በብሪቲሽ ኮሎምቢያ ዩኒቨርሲቲ የሚገኘው የሲአይቲአር 101.9 ኤፍኤም የጣና ሬዲዮ ነው። የጣና ሬዲዮ በየሳምንቱ እሁድ ከጧቱ 9 ሰዓት እስከ 10 ሰዓት ድረስ በሲአይቲአር 101.9 ኤፍኤም የሚያስተላልፈውን ዝግጅት አሁን ጀመረ። አዘጋጅ መላኩ ጸጋዬ። እንደምን አደራችሁ። ዛሬ ጥቅምት 21 ቀን 2003 ዓመተ ምህረት ነው። ከዚህ ቀጥሎ የዛሬ የጣና ሬዲዮ ፕሮግራም ዝግጅቴን አስተዋውቃለሁ። በቅድሚያም እንደተለመደው ዜና ይኖረኛል፣ ከዛም ሙዚቃ ማስተዋወቂያ፣ ከዛም መጨረሻ ላይ በተደጋጋሚ እንዲሁ በተሳካ መልክ ሳላስካሄደ የቆየሁት የወይዘሮ ስምረት ደመቀ የመጨረሻ ቃለ መጠይቅ ክፍል 3 ይጀቀርባለሁ። ከዚህ እንግዲህ በቀጥታ አሁን ወደ ዜናዬ ነው ማመራው። ዜናውን የማሰማችሁ መላኩ ጸጋዬ ነኝ። በቅድሚያም ዋና ዋና ዜናዎቹ፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ የአባ ጳውሎስ ሐውልት በ20 ቀናት ውስጥ እንዲፈርስ ሲወስን አባ ጳውሎስና ሌሎች 4 ጳጳሳት በጉባኤው ላይ የተወሰነውን ውሳኔ ቃለ ጉባኤ አንፈርምም ሲሉ 40 ጳጳሳት ፈርመውበታል። በሌላ በኩል ደግሞ መድረክ በኢትዮጵያ እርዳታ ሰጋጅ ድርጅቶች የሚያስተባብሩት ቡድን ለመንግስት የወገነ ሲል ተችቶታል። አድማጮቻችን፣ በጠቅላላ ይህን በሚመለከት ዝርዝር ያለ ዜና ይኖረኛል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ዓመታዊ ስብሰባ በቦሌ መድኃኔዓለም ቤተክርስቲያን ቅጥር ግቢ ተሰርቶ የነበረው የፓትርያርክ አቡነ ጳውሎስ ሐውልት እንዲፈርስ ከኢትዮጵያ ሚሊኒየም ጀምሮ በየቤተክርስቲያናቱ ቅጥር ግቢዎች የሚገኙ ምስላቸውን የያዙ ቢልቦርዶች እንዲነሱ ወስኗል። ካለፈው አርብ ጥቅምት 12 ቀን 2003 ጀምሮ ቅዱስ ሲኖዶሱ በአካሄደው ዓመታዊ ስብሰባ ከፓትርያርኩ ጋር በተያያዙ ውሳኔዎችን ያስተላለፈ ሲሆን በአዲስ አበባ ቦሌ መድኃኔዓለም ቅጥር ግቢ የሚገኘው በፓትርያርኩ ምስል የተሰራው ሐውልት ከቤተ ክርስቲያኗ ሕግጋት ውጭ ነው በሚል በ20 ቀናት ውስጥ እንዲፈርስ በሙሉ ድምፅ ወስኗል። እንደ ምንጮቻችን ገለጻ ከሆነ ቅዱስ ሲኖዶሱ በዚሁ ዓመታዊ ስብሰባ ከትናንት በስቲያ በፓትርያርኩ ዙሪያ አንዳንድ ጉዳዮች ላይ ውይይት በሰፊው አካሂዷልም ተብሏል። ከእነዚህ መካከል የፓትርያርኩን ምስል የያዙ የቤተ ክርስቲያናቱ ቅጥር ግቢዎች የሚገኙ ቢልቦርዶች የፓትርያርክ 18ኛ ዓመት ሲመታቸውን በማስመልከት ስለተሰራው ሐውልት፣ ጳጳሳትን እርስ በርስ ያናቁራሉ ስለተባሉ አንዳንድ ግለሰቦችም እንደዚሁ ተነስቶ ውይይት ተደርጎበታል። የሐውልቱና የቢልቦርዶቱን መሰራት በተመለከተ ከቤተ ክርስቲያኗ ሕግ ውጭ መሆኑን ሕጉን አጣቅሰው ቅዱስ ሲኖዶስ አባላት የተከራከሩ ሲሆን በመጨረሻም ስህተት መሆኑንና እንዲፈርስ ሲሉ የሲኖዶስ አባላት በሙሉ ድምፅ ወስነውበታል። ቅዱስ ሲኖዶሱ ይህንን ውሳኔ የሰጠው የተሰራው ስራ ከአበው ትውፊትና ከቤተ ክርስቲያኗ ሕግ ተጻራሪ ነው በሚል መሆኑን ምንጮቹ በሰፊው ተችተውበታል። ከዚህ በተጨማሪ ወይዘሮ እጅጋየሁ በየነ የተባሉ ግለሰብ አባቶችን እርስ በርስ በማጣላት የሚታወቁ ስለሆነ መንበረ ፓትርያርኩ ቅጥር ግቢ እንዳይገቡ ሲኖዶሱ የተስማማ ሲሆን ውሳኔውን በቤተ ክርስቲያኗ አስተዳዳሪ ስራ አስኪያጅ በኩል እንዲፈጸምም ወስኗል ተብሏል። በአጠቃላይ ሲኖዶሱ ቤተክርስቲያኗን በሚመለከት ባደረገው ውይይትም የፓትርያርኩ አመራር ቤተክርስቲያኗን አጓድ እንደ ጎዳት ስርዓት አልበኝነትን ማስፈኑንና ሙስና ማንሰራራቱን አምባገነንነትን በገሃድ መታየቱንም በግልጽ ተዋይቷል። ይህ በጣም ድፍረት በተሞላበት ውይይት የተካሄደው ስብሰባ የሲኖዶሱ አባላት የአዲስ አበባ ሀገረ ስብከት ስራ አስኪያጅ የነበሩትን ፋንታሁን ሙጬ የተባሉትንም በሀገር ስብከቱ ላይ ያደረሱት ጥፋት እንዲጠራ በወዲት ተጣርቶ ከኃላፊነታቸውም እንዲነሱ ወስኗል። ከዚሁ ጋር ከፓትርያርኩ ጋር ሌሎች 4 ሊቃነ ጳጳሳትም ይህንኑ የሐውልቱ መፍረስ ፊርማ አናጸድቅም ብለዋል ተብሏል። ሌሎቹ ቀሪዎቹ በሙሉ ፈርመውበታል። የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ ብፁዕ አቡነ ፊልጶስ የሐውልቱ ማስፈረስ ውሳኔ እንዲያስፈጽሙ በስማቸው ተለይቶ በመግለጫ በመስፈሩ የተነሳ በመቃወም ማስፈጸም ያለበት በአጠቃላይ የቤተ ክርስቲያኑ እንጂ በእኔ ስም መሆን የለበትም በሚል ለፊርማ እምቢ ብለዋል ተብሏል። አቡነ ይስሐቅ፣ አቡነ መቃሪዮስና አቡነ ጎርጎሪዮስም ከዚህ በፊት ሐውልቱን ቢቃወሙም ፓትርያርኩ ሳይፈርሙ እኛ አንፈርምም የሚል ምክንያት በመስጠት ሳይፈርሙ መቅረታቸውም ይኸው ዜና አብሮ ይገልጻል። በሕገ ቤተ ክርስቲያን አጥዋ ስለ ቅዱስ ሲኖዶስ የስብሰባ ስነ ስርዓት አንቀጽ 2 ንዑስ አንቀጽ 4 ሃይማኖትና ቀኖና ቤተ ክርስቲያን በሚመለከት ጉዳይ ከጠቅላላ አባላቱ ከአራት አምስት እጁ በተገኙበት ሲኖዶሱ በማድረግ በሙሉ ድምፅ ውሳኔ ካሳለፈ ተግባራዊ ይሆናል ይላል ሕጉ። በሕገ ቤተ ክርስቲያናቱ አንቀጽ 15 ንዑስ አንቀጽ 1 ፓትርያርኩ በተሰጠው ኃላፊነት መሰረት ሃይማኖቱና ቀኖና ቤተ ክርስቲያኖትን የመጠበቅና የማስጠበቅ፣ በአንቀጽ 16 ደግሞ የሚያፋልስ ቀኖና ቤተ ክርስቲያኗን የማይጠብቅ ቤተ ክርስቲያኗን የሚያስንቅና ተግባር ፈጽሞ ከተገኘ ታማኝነቱና ተቀባይነቱ በካህናቱና ምዕመናን ዘንድ ተቀባይነት ያጣ ሆኖ ሲገኝ በትክክል ከተረጋገጠም በቅዱስ ሲኖዶስ ውሳኔ ከስልጣን እንደሚወርድም ያመለክታል ይላል። ፓትርያርኩ ዛሬ 9 ሰዓት ላይ ይላል በተጠራው ጋዜጣዊ ጉባኤ በቅዱስ ሲኖዶስ አባላት ስምምነት የተደረሰበትን መግለጫ ይፈርማሉ ተብሎም ማን ይገልጻሉ በአደባባይ መግለጫ ይሰጣሉ፣ ይህንኑም በንባብ ያሰማሉ ተብሎ እየተጠበቀ መሆኑንም ተያይዞ የደረሰን ዜና ከአዲስ አበባ አስታውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ከ2001 ዓ.ም ጀምሮ በከፍተኛ ውዝግብ አስነስቶ የነበረው የአዲስ አበባ ሀገረ ስብከት ጉዳይን ገለልተኛ በሆኑ ወገኖች ተጣርቶ ጥቅምት 12 ቀን 2000 በተጀመረው የሲኖዶሱ ዓመታዊ መንፈሳዊ ጉባኤ ላይ ሪፖርቱ ቀርቧል። አጣሪ ኮሚቴው አጠናቅሮ ባቀረበው በዚሁ ሀገረ ስብከት ጽሕፈት ቤት በወጣው መግለጫ ከ2000ና ከ2001 የበጀት ዓመት አፈጻጸም የሚሊኒየም በዓል ምክንያት በማድረግ ለቪዲዮና ለቪዲዮ ቀረጻ የወጣ ወጪ፣ የኢያማንያን ለማስጠመቂያ ፕሮግራም የወጣ ወጪ፣ በኤረር በር ጽራ አርያ ስላሴ ገዳም ስለተፈጠረው ውዝግብ፣ ስለ አቡነ ጳውሎስ፣ ስለ አቡነ ሳሙኤል መታገድና እንዲሁም ውዝግብ በሀገረ ስብከቱ በተለዋጭነት ስለተቀረጸው ማህተምና አስተዳደራዊ መፍትሄ ይህንኑ በሚመለከት በሰፊው ዳሶ ሪፖርቱን አቅርቧል ተብሏል። ኮሚቴው በቅድሚያ ከተመለከቱት የአዲስ አበባ ሀገረ ስብከት ጉዳዮች መካከል ጽሕፈት ቤቱ የግንባታ ሂደት ወጪን በሚመለከት ሲሆን ህንፃው ቁልቢ ኮንስትራክሽን በተባለ ህንፃ ተቋራጭ ቢገነባም የግንባታ ተመኑ አጠራጣሪ በመሆኑ የኢትዮጵያ ፕሮጀክት አገልግሎት በተባለ መንግስታዊ ድርጅት ተገምግሞ የተገኘ ውጤት መመልከቱን ሪፖርቱ ያስረዳል። በዚህ ሪፖርት መሰረት የህንፃው ግንባታ የመረመረው መንግስታዊ ድርጅት ህንፃው በሚሰራበት ወቅት በቅድሚያ ወይንም በተጓዳኝ መፈጸም ይገባቸው የነበሩ ነገር ግን ያልተፈጸሙ ግድፈቶች የዘረዘረ ሲሆን የግንባታ ፕሮጀክቱ ማስፈጸሚ ቢሮ ስላልነበረው ሰነዶች በአንድ ቦታ በሚገባ ተደራጅተው ባለመቀመጣቸው ለቁጥጥር አመች ካልመሆናቸው በተጨማሪ ለብክነት ተጋልጠዋል ይላል። የግንባታ ህጋዊ አማካሪ ስላልነበረው ሀገረ ስብከቱ በፕሮጀክቱ ሂደት ውስጥ ፍላጎቱ ስላልተንጸባረቀ ለከፍተኛ ዋጋ መጨመርና ለተደጋጋሚ የዲዛይን ለውጥ በመዳረጉ ግልጽነት በጎደለው የጨረታ ሂደትም ከጨረታ መመሪያ ውጪ ተጫራቾች የተሳተፉበት በመሆኑ አሸናፊ የተባለው ተማራጭ ተቋራጭ የግንባታ ወጪ 54% ከሌሎች ብልጫ ያለው አላግባብ አሸናፊ መደረጉ በአገሪቱ ህገ መሰረት በግንባታ ውል ስምምነት ወቅት ሊካተቱ የሚገባ የስራ ብቃት ዋስትና ወይም ፕሪፎርማንስ ቦርድ አለመካተቱ ከፍተኛ ስህተት መሆኑንም ሪፖርተር የተባለው ጋዜጣ ከአዲስ አበባ የኮሚቴውን ሪፖርት ጠቅሶ አስፍሯል። የኢንዱስትሪ ፕሮጀክቱ ይላል ይኸው ዘገባ፣ የኢንዱስትሪ ፕሮጀክት አገልግሎት ለህንፃ ማስፈጸሚያ የሰጠው የመጨረሻ ተመን 15,602,932 ብር ቢሆንም በምርመራ የተገኘው ግን 19,308,849 ብር ነው። ተቋራጩ የህጋዊ ዋጋ ተመን ከማጣራቱ ቀደም ብሎ 17,515,945 ብር ወስዶ ቀሪው 1,792,903 ብር ስለነበረ ከተጣራ በኋላ ስህተት መሆኑ ቢነገረውም በፍርድ ቤት ከሶ ቀሪውን መቀበሉን ይኸው መረጃ ያረጋግጣል። ሀገረ ስብከቱ ባስገነባው ህንፃ 3,705,913 ብር ያባከነ ከመሆኑ በተጨማሪ ተቋራጭ ቀሪ ገንዘብ እንዳለው በመግለጽ ለመሰረተው ክስ ሀገረ ስብከቱ ለጠበቃ 500,000 ብር ተጨማሪ መውጣቱንና በድምሩ 4,205,917 ብር ያለ አግባብ ወጪ መደረጉን በማጣሪያ ሪፖርቱ ላይ አስታውቋል። እንደ አጣሪ ኮሚቴው ሪፖርት ከሆነ ሀገረ ስብከቱ ባስገነባው ህንፃ ዙሪያ ስለተፈጸመው የገንዘብ ብክነትና ህገወጥ የስራ እንቅስቃሴ የጠቅላይ ቤተ ክህነት መሐንዲስና የምህንድስና አማካሪና አጣሪ ኮሚቴ አባል ኢንጂነር ሰለሞን ካሳይን ይመለከታቸዋል በተባሉ ሌሎች ግለሰቦችም ጉዳዩ የነሱ መሆኑንም ይኸው ኮሚቴ በማመልከት ኃላፊነታቸውን በስርዓት አልተወጡም ሲል ኃላፊነትን ለነሱ ተጠያቂነትንም ጨምሮ ሰጥቷል። ሀገረ ስብከቱ ከ2000 እስከ 2002 ድረስ ያለውን የበጀት አፈጻጸም ሪፖርት በሚመለከት ባደረገው ማጣራት የተሟላ ንብረቶች ምዝገባና ቁጥጥር ስለሌለው ቋሚ ንብረትና አላቂ ንብረቶችን ማወቅ አስቸጋሪ ሆኖ አግኝቶታል ይላል ሪፖርቱ። የባንክ ሂሳቡን በሚመለከትም ወደ ባንክ የሚገቡ ሂሳቦች በሙሉ አካቶ ባለመያዙ ከባንክ የሚላኩ ሂሳብ መግለጫዎች ከሀገረ ስብከቱ ጋር የሚቃረኑ ሆነው መገኘቱንም ይኸው ዘገባ ያመለክታል። በሀገረ ስብከቱ ስር የሚገኙ አድባራትና ገዳማት ከገበያቸው በላይ ለሀገረ ስብከቱ 20% ፈሰስ በማድረግ በ2015,735,509 ብር፣ በ2001 ደግሞ 20,645,700 ብር ከማስገበታቸውን በተጨማሪ በወቅቱ የሚሰበሰበው ገንዘብ እንደማይታወቅም ተገልጿል። አድባራትና ገዳማትም ተብለው ይታወቁ እንጂ ገበያ አድራጊዎቹ ገዳማትም ሆኑ አድባራት የትኞቹ እንደሆኑ በስም ተለይተው አይታወቁም። ይህም ለብኩንነት በር ከፋች ነው ይላል። ሌላው አጣሪ ኮሚቴው አጥነው ሰጥቶ ያጣራው ይላል ይሄው መግለጫ የሚሊየን ማል ምክንያት በማድረግ የቪዲዮና የዲቪዲ እና የቪሲዲ ቀረጻ የወጣ ወጪ ሲሆን ሀገረ ስብከቱ ቤተክርስቲያኒቱን ገዳማትና ሌሎች የቤተክርስቲያን ታሪኮችን ለህብረተሰቡ ለማሳወቅ በሚል በሊቀ ጳጳስ አቡነ ሳሙኤል የሚመራ አንድ ኮሚቴ በማቋቋም 561,916 ብር 35,000 ዲቪዲዎችና ሲዲቪዎች ሀገረ ስብከቱ ከሁለቱም ሽያጭ 36,138 ብር ቢሰበስብም 18,781 ቅጂዎች በግምጃ ቤት የተቀመጡ ሲሆን የወጣ ወጪ ለኦዲተር ሲያስመዘግቡ የተለያየ መጠን ያለው ገንዘብ በማሳየቱ በግምጃ ቤቱ የተቀመጡት ቅጂዎች ደግሞ 230,000 ብር ሲገመቱ ከ6,000 ብር በላይ የት እንደገባ አለመታወቁንም ይኸው ዘገባ ጨምሮ ያመለክታል። ተሸጠ ከተባለው ቅጂ 393,463 ብር ገቢ መደረግ ሲገባው ገቢ የሆነው 328,980 ብር ብቻ በመሆኑ ቀሪው 64,474 የት እንደገባ አይታወቅም ይላል ይሄ ኮሚቴ ዘገባ። ሀገረ ስብከቱ በዚሁ ሪፖርቱ በተለያዩ ደረጃዎች የአማንያን ለማጥመቅ ባደረገው እንቅስቃሴም እንደዚሁ የተለያዩ የብክነት ደረጃዎች መከሰታቸውን ያመለክታል። በአጠቃላይ ቅዱስ ሲኖዶስ ፓትርያርኩ በአቡነ ሳሙኤል ላይ ያደረጉት የስራ እገዳ በጉዳዩ ላይ የመረመረው ይኸው ኮሚቴም ይላል ከብፁዕነታቸው ይወጡ የነበሩ ደብዳቤዎች ግልባጭ ይደረጉ የነበረበት ሁኔታ ሲታይ ለሚመለከታቸው ሳይሆን ቤተ ክርስቲያኗ ጋር ምንም ግንኙነት ለሌላቸው ወገኖች ማድረጉ ራሱ በቤተ ክርስቲያኗ ላይ የአሰራር ስህተት መታየቱንም በሰፊው ተችቶበታል አቡነ ሳሙኤል ይላል ይኸው መግለጫ። ከሀገረ ስብከቱ በመነሳታቸው ህገ ቤተ ክርስቲያን መሰረት በማድረግ ተቃውሞ የማሰማት ያላቸው ቢሆንም ተቃውሟቸውን ለማይመለከተው ለሶስተኛ አካል በማሰማታቸው በሳቸውም በኩል ህገ ወጥ የሆነ ስራ መከናወኑን ኮሚቴው አረጋግጧል ይላል። በአጠቃላይ ኮሚቴው ባቀረበው ሰፊ ሪፖርት በሀገረ ስብከቱ ሲደረጉ የነበረው አግባብ የሌላቸው ስራዎች ብኩንነትና የቤተ ክርስቲያኗ ህግጋት የተጻረሩ ጭምሮች ናቸው ሲል በሰፊው ተችቶበታል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የኢትዮጵያ መንግስት እርዳታ ለፖለቲካ አፈና ያውላል በሚለው የሁማን ራይትስ ሪፖርት ላይ የተቃወመውን የልማት ደጋፊዎች ቡድን ዳግ አወገዘ። የዲሞክራሲያዊ ሰብአዊ መብትን ወደ ጎን በማለት ከገዢው ፓርቲ ጋር መሞዳሞድንም እንደማይኖርበት አሳስቦ ይህንን ውሳኔውንም ተቃውሞታል። ይህንኑ በተመለከተ መድረክ ባወጣው መግለጫ የልማት ደጋፊዎች ቡድን በመባል የሚታወቀና አብዛኛዎቹ ለጋሽ ሀገሮችና ድርጅቶች የተካተቱበት ቡድን ሂዩማን ራይትስ ዎች ከኢትዮጵያ መንግስት ላይ ያወጣውን ሪፖርት መቃወምና አግባብነት እንደሌለውና ይህንን ጉዳይ አካሄድም እንደሚያጤነው በሰፊው ተመልክቷል። ድርጅቱ እንደሚለው ኢህአዴግ ዲሞክራሲያዊ ሰብአዊ መብቶች ይከበሩ የሚሉትን ብትፈልጉ ሊማሊም ወገደል ግቡ እያላቸው በዝምታ ያለፈው ሂዩማን ራይትስ ያወጣውን ትክክለኛ ሪፖርት ይኸው ቡድን መቃወሙ ይህን አገዛዝ ከመደገፍ ውጪ ሌላ ሊያመለክት የሚችል ነገር የለም ሲል በመግለጫው ያመለክታል። መግለጫው ጨምሮም አጠቃላይ ህዝባችን ለዲሞክራሲያዊና ለሰብአዊ መብት አፈና ቁም አለመቁጠሩ በጣም ያሳዝኖናል ይልና ሆኖም ይላል ሆኖም የኢትዮጵያ ህብረተሰብ ለለጋሹ ሰብአዊና ዲሞክራሲያዊ መብቶችን ከልማት ነጥሎ ከአምባገነኖች ጋር የሚያደርጉትን መሞዳሞድ ማቆም ይችላልም ሲል ይህንኑ መግለጫውን ሰፊ አድርጎ ገልጿል። የአገሪቱን ግብር ከፋይ ይህንን ማድረግ እንደሚችል የተገነዘቡት እነዚህ ወገኖች ሆነ ብለው ተቃውሟቸውን ያሰሙትም በየሀገራቸው ሊደርስባቸው የሚችለውን ተጽዕኖ እና የሂውማን ራይትስ ሪፖርት ሀገራቸው ሊደርስ ስለሚችል ይህንኑ ተሽቀዳድመው ለማፋለስም አስበው ነው ይላል መድረክ በዚሁ መግለጫው። እኛና ህዝባችን ይላል ግን ለዲሞክራሲና ለሰብአዊ መብት ጥበቃ የምናደርገው ትግል ተጠናክሮ ይቀጥላል የሚለው መድረክ የልማት ተጋፊዎች ቡድን በኢትዮጵያ እርዳታ ምንም ላይ ይውላል የሚለውን ጥናቱን ሳያጠናቅቅ ሐምሌ 2002 ያወጣው ሪፖርት ምን መሆን እንዳለበት ያሰፈረው የሂውማን ራይትስ ዎች ዘገባ በትክክል የተቀረበ መሆኑንም አስፍሯል። ኢህአዴግ በገጠሪቱ ኢትዮጵያ እርዳታን የአንድ ፓርቲ ፍጹማዊ አገዛዝ ለመፍጠር ተጠቅሞበታል በማለት ሂውማን ራይትስ ዎች በቅርቡ ያወጣው ሪፖርት ተቀባይነት አለው የሚለው መድረክ ለምስክርነት ወደ አዲስ አበባ የመጡ የትግራይ አርሶ አደሮች በጸጥታ ኃይሎች መታፈናቸውና ይህንን በዘገበው የብሎምበርግ ጋዜጠኛ ላይ የደረሰው ስራትና የማባረር ሙከራ እርምጃ የለጋሾች ቡድን በሚገባ እያወቀ በምሳሌነት ይህንኑ እንኳን እያወቀ ዝም ብሎ ማለፉ ምን አይነት አሰራር እየተከተለ መሆኑ በውል ያሳያል ይላል ዳጎ። ማለትም የልማት ደጋፊ ቡድኑ ሂውማን ራይትስ ዎች የኢትዮጵያን አምባገነን አገዛዝ በ80 ሚሊዮን ኢትዮጵያ ህዝብ ላይ የሚያደርሰውን ሰቆቃ ይፋ በማውጣት የሰጠው ያጸፋ ምላሽ የሚያመለክተው ነገር ቢኖር በሁለቱም መካከል የትኛው ልዩነት ቢኖር በድሃው ኢትዮጵያዊ ዲሞክራሲና ሰብአዊ መብት ረገጣ ላይ እጅና ጓንት ሆነው አንድ ላይ መቆማቸውን ካልሆነ በስተቀር የሂውማን ራይትስ ሪፖርት ምንም ስህተት የለውም ይላል። ሂውማን ራይትስ ዎች በቅርቡ የኢትዮጵያ መንግስት የውጭ እርዳታን በፖለቲካ አፈና ለማጠናከር መሳሪያን ይጠቀምበታል በሚል በ105 ገጽ ሪፖርት ያወጣ ሲሆን ኢትዮጵያ መንግስትና የ26 ለጋሽ አባል ሀገራት ደግሞ የልማት ድጋፍ ቡድኑ ወይም ዳግ በመባል የሚታወቀው ይህንኑ መግለጫ በመቃወም መግለጫ ማውጣቱን ይታወቃል። በተለይም የኢህአዴጉ ኮሚኒኬሽን ሚኒስትር ሂውማን ራይትስ ዘገባ በሐሰት ላይ የተመሰረተ ለፖለቲካ ዓላማ የቆመ በማለት ያጣጣሉት ሲሆን የአሜሪካ የእርዳታ ድርጅት በበኩሉ ሪፖርቱን ይዘት ቸል እንደማይልና በትኩረት እንደሚያጠናው ተናግሯል። የምስራቅ አፍሪካ በይነ መንግስታት ስብሰባ በሱዳኑ አምባገነን መሪ አልበሽር የተነሳ መደበኛ ስብሰባውን ለማካሄድ ከፍተኛ እንቅፋት ገጠመው። የኢጋድ መሪዎች ስብሰባ በኬንያ መናገሻ ናይሮቢ በሚቀጥለው ሳምንት መጨረሻ ላይ ለማካሄድ በዝግጅት ላይ የነበረ ሲሆን ከመጪው ኖቬምበር 6 እና 7 የያዘውን መርሃ ግብር ለማካሄድ የአባል ሀገራቱ መሪዎች በጉባኤ መካፈል መብታቸው ስለሆነ በዚሁ መሰረት የጉባኤ አካሄድ አባል የሆኑት የሱዳኑ ፕሬዚዳንት አልበሽር አንዱ በዚሁ ስብሰባ ላይ ስለሚገኙ አልበሽር በዳርፉር ላይ በተፈጸመ የጅምላ ጭፍጨፋ በዓለም አቀፉ የጦር ወንጀለኞች ፍርድ ቤት ለፍርድ እንዲቀርቡ የሚፈለጉ በመሆኑ በዚህ ጉዳይ ላይ ውዝግብ ተፈጥሯል። የዚሁ ዓለም አቀፍ ድርጅት አባል ሀገራት በመካከል ደግሞ ኬንያ አንዷ ስትሆን በአባልነቷ በፍርድ ቤቱ የሚፈለጉትን የሱዳኑ መሪ አሳልፋ እንድትሰጥ የክሱ መስራች የዓለም አቀፉ ወንጀለኞች ተከታታይ ፍርድ ቤት በጥብቅ ጠይቋታል። ኬንያ ከሁለቱም ብጥብጥ ለመውጣት ስትል ስብሰባውን ለመሪዎቹ ስብሰባ ላለማስተናገድ መወሰኗን በውጭ ጉዳይ መስሪያ ቤት በበኩል ለድርጅቱ መሪዎች አስታውቃ የድርጅቱ የመሪዎች ጉባኤ ከኬንያ ወደ አዲስ አበባ እንዲሆን ተዛወረ። የአዲስ አበባው መለስ ዜናዊ ራሳቸው በፍርድ ቤቱ ቅድመ ምርመራ ሂደት ላይ የሚገኙ ሰው በመሆናቸው በኢትዮጵያ በፈጸሙት የሰብአዊ መብት ጥሰት ክትትል እየተደረገባቸው እንደሚሆን የሚያውቁትም ይህንን ሁኔታ እሳቸውም በሚገባ ለማስተናገድ አልፈለጉም። በመሆኑም አስተናጋጆች ሀገራት የደረሰኝ የስብሰባ ጥሪ በጣም አስቸኳይና ያልተዘጋጀሁበት ነው በሚል ስብሰባውን አላስተናግድም የሚል አቋም ወስደዋል። በኢጋድ መሪዎች ጉባኤ ከናይሮቢ ወደ አዲስ አበባ እንዲደረግ መወሰኑ የአዲስ አበባ የአፍሪካ መዲና በመሆኗ ትክክል አካሄድ ነው በማለት የኬንያ ተሰናባች ውጭ ጉዳይ ሚኒስትር ሞሰስ ዋንታጎማ ይህንኑ በሚመለከት መግለጫም ሰጥተው ነበረ። የሆነ ሆኖ ይህ ጉዳይ በሰፊው የገለጸው የኬንያ ታዋቂው ዕለታዊ ጋዜጣ ዘ ኔሽንስ በበኩሉ የዓለም አቀፉ የወንጀለኞች ተከታታይ ፍርድ ቤት ደብዳቤ በስብሰባ በስብሰባው ወደ አዲስ አበባ እንዲዛወር ማስገደዱን አረጋግጧል። ጋዜጣው በዛሬው የዜና ሀተታው መሰረት ጨምሮ እንዳረጋገጠው የካድመሪዎች ጉባኤ በሚካሄድበት በናይሮቢ ኬንያ አማ ኦማር አልበሽር የማይታሰሩ ከሆነ ፍርድ ቤቱ እሳቸው ለማሰር ሌላ አማራጭ እንደሚወስድም በትክክል መረጃ መድረሱን የኬንያ ባለስልጣናት አረጋግጠዋል ይላል። በዚህ ምክንያት መሰረዙ አማራጭ አልነበረውም። በዚህ ችግር የተነሳ ጉባኤው ወደ ካርቱም እንዲዛወር ሲጠየቅ ደግሞ ዩጋንዳ መሪ ዮሪ ሙሴቬኒ በስብሰባው ለመሳተፍ እንደማይፈልጉ በማስታወቃቸው ወደ አዲስ አበባ እንዲዛወር ተደረገ። አዲስ አበባ ጉዳዩን ለማስተናገድ ፈቃደኛ ገና አልሆነችም። የስብሰባ ጊዜ አጭር ነው በሚል በዚህ ምክንያት ለማንኛውም ስብሰባው ላልተወሰነ ጊዜ ተንጠልጥሎ ተቀምጧል ማለት ነው ይላል የዘገባው ሪፖርት። በመጨረሻም ስፖርት ጣንቅርታ በዛሬው ዕለት ለ32ኛ ጊዜ በፈረንሳይ ሀገር የመርሳይ ግማሽ ማራቶን ውድድር በወንዶችና በሴቶች ኢትዮጵያውያን ሯጮች በጉጉት እየተጠበቁ ነው ሲል የዓለም አቀፉ የርቀት ሩጫ ፌዴሬሽን አስታወቀ። እንደ ፌዴሬሽኑ ዘገባ በሴቶች በኩል ያለፈው ዓመት አሸናፊ መሰረት መንግስቱ በከፍተኛ ጉጉት ስትጠበቅ፣ የአገሯ ልጅና የእድሜዋ ኮያ እመቤት ኢታና ዲባባም እንደዚሁ ከኬንያዋ ጃን ኪቤቶና ከጆሴቱ ዋና ጋር በተፎካካሪነት ይገኛሉ። በወንዶችን በቀዳሚነት ለውጤት የሚጠበቁት ለሊሳ ደሲሞና ደሪቫ መርጋ ከኢትዮጵያ ሲሆኑ የኬንያው ፈሊሞን ሊሞና የታንዛኒያው ሳሙኤ ሻሩ ከተፎካካሪዎቹ በግንባር ቀደምትነት ተጠቅሰዋል። በጣም ይቅርታ። በሌላ በኩል ደግሞ የዓለም አቀፍ ሩጫ ውድድር ፌዴሬሽን በወንዶችና በሴቶች በየዓመቱ በምርጥ አትሌቶች የምርጫ ውድድር ዘንድሮ በሴቶች በመመረት ላይ የምትገኘው መሰረት ደፋር ስትሆን፣ በወንዶች ደግሞ በዘረሰናይ እንደዚሁ ጥሩ ውጤት ላይ እንደሚገኝ እየተገለጸ ነው። በሴቶች ምርጫ እስካሁን ተቀዳሚነቱን የያዘችው መሰረት ደፋር ስትሆን፣ ኢትዮጵያውያን መሰረትን በሴቶች ኬንያዊ ዘረሰናይን እንደዚሁ በየበኩላቸው እየመረጡ እንደሆነም በአጠቃላይ አፍሪካ በጥሩ ፉክክር ላይ እንደምትገኝም ይኸው ዘገባ ጨምሮ ያመለክታል። አድማጮቻችን፣ ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። አሁን ወደ አንድ ዘፈን ልውሰዳችሁ። አድማጮቻችን ቀደም ሲል ያዳመጣችሁት መስፍን አበበ ያጅልኝ ቀጠሮ ያለ የዘፈነውን ሙዚቃ ነበር። አሁን ደግሞ የጣቢያችን ማስተዋቂያ ካሰማችሁ በኋላ ወደ ሌሎች ማስተዋቂያዎች እሄዳለሁ። ደሞ እንዳልኩት ወደ ቀጣዮቹ ሁለት ማስተዋቂያዎች እሄዳለሁ። ከዛ በፊት ግን ባለፉት 3 ተከታታይ ሳምንታት ፕሮግራሚን የሸፈኑልኝን ነጻነት መላኩንና ሚካኤል መላኩን በእውነት ላመሰግን ፈልጋለሁ። አንዳንድ ጊዜ ቤተሰብ ድጋፍ ከሌለ ስራ በጣም ነው የሚከብደው። ስለዚህ ልጆቼ ላደረጉልኝ ድጋፍ ፕሮግራሙን በመምራት ላመሰግናቸው በእናንተ ስም ፈልጋለሁ። አሁን ወደ ማስተዋቂያው ልሄድ። ኢትዮጵያ ብሔራዊ ምርጫን ተከትሎ በ1997 ዓመተ ምህረት በደረሰው የኢህአዴግ ወታደሮች ጭፍጨፋ የተገደሉ ንጹሃን ወገኖችን የማሰብ ማስታወስ ሂደት በዓለም አቀፍ ደረጃ በተለያየ እንቅስቃሴ እየተደረገ ነው። አሁን በከተማችንም ይሄው እንቅስቃሴ በኖቬምበር 14 2010 ይደረጋል። በዚህ ረገድ እንግዲህ ቦታው ሞዛይክ በሚገኘው የስብሰባ አዳራሽ ሲሆን የክንውኑ የሻማ መብራት ስነ ስርዓት ነው የሚካሄደው። ከዚያው ጋራ ቦታው እንዳልኩት በ1720 ግራንድ ስትሬት ቫንኮቨር በሚገኘው ሞዛይክ መሰብሰቢያ አዳራሽ ነው የስነ ስርዓቱ የሚጀምረው ከ3 ጀምሮ ስለሆነ ለፍትህ፣ ለዲሞክራሲ፣ ለሰብአዊ መብት የምትቆረቆሩ ወገኖች በሙሉ ተገኝታችሁ በወገኖቻችን ላይ የደረሰውን ጭፍጨፋ በማስታወስና ይህ ጭፍጨፋ ደግሞ እንዳይቀጥል ወደፊቱ የኢትዮጵያ ዲሞክራሲያዊ ሂደት ሊስተካከል የሚችልበትን ትግል የምናድስበት ዕለት ስለሆነ በዚሁ ላይ እንድትገኙ ጥሪ ቀርቦላችኋል። በሌላ በኩል ደግሞ የኢትዮጵያ መረዳጃ ድር በብሪቲሽ ኮሎምቢያ አመታዊ ጠቅላላ ስብሰባውን በመጪው ሳምንት ኖቬምበር 7 2010 ከቀኑ 3 PM ጀምሮ ያደርጋል። አባላት በሙሉ ተገኝታችሁ በስብሰባው እንድትገኙ፣ በዚህ ስብሰባ ላይ ምርጫም ይደረጋል፣ አመታዊ የተለያዩ ኮሚቴዎች ሪፖርትም ይቀርባል። የስብሰባ ቦታው 404 43rd አቬኑ ቫንኮቨር መሆኑ ተገልጾልኛል። ስለዚህ በዚሁ አመታዊ ስብሰባ የድሮ አባላት ተገኝታችሁ እንድትሳተፉ ጥሪ ቀርቧል። አሁን ቀደም ሲል እንዳልኩት ዛሬ ቀጣዩ ፕሮግራሜ ወይዘሮ ስምረት የሰጠቱን ቃለ መጠይቅ በሚመለከት ይሆናል። ክፍል 3ን እነሆ አድማጮቻችን። ከዚህ በመቀጠል ደግሞ በቅርብ ጊዜ ከእስር ቤት የወጡት ወይዘሪት ብርቱካን ሚደቅሳን በጣም ይቀጣል የፕሮግራሙ ማስተካከል ሊኖርብን እስከዛ አንድ ዘፈን ላሰማችሁ። አድማጮቻችን ባለፈው ሁለት ተከታታይ ሳምንታት ከወይዘሮ ስምረት ደነቀ ጋራ በኢትዮጵያ ኮሚኒቲ ኦገስት 28 2010 ላይ ቀርቦ ከነበረ ዝግጅታቸው ጋራ እሱን በሚመለከት ተከታታይ ውይይት አቅርብ ያለው ዛሬ መጨረሻውን ክፍል 3 ነው። ባለፈው ሳምንት ያቆምነው ፕሮፌሰር አስራት ወልደየስን በሚመለከት የተነጋገርን ነው። ከዛ ላይ ጀምራለሁ ማለት ነው።
ለዚህ እንግዲህ ኢትዮጵያ ባንዲራን የሚያመለክት ፒኖች አሉ። ብዙዎቻችን እንድናስታውሰው ፕሮፌሰር አስራት ወልደየስ በኢትዮጵያ ሕክምና ታሪክ ውስጥ ከፍተኛውን ቦታ ከያዙት እውቅ የቀዶ ጥገና ሐኪማችን የነበሩ ሰው ናቸው። ከዚህ አልፎ ደግሞ በአሁኑ ወቅት የነበረው እና አሁን ያለው የፖለቲካ ሂደት ስላልጣማቸው ይህ መንግስት የሚከተለውን ፖሊሲ በማውገዝም በግንባር ቀደምትነት ለፍትህ፣ ለዲሞክራሲ፣ ለኢትዮጵያ አንድነት ሲሉ በስር ማርቀው ለህልፈተ ህይወት የበቁ የዘመናችን እንቁ ሰው ናቸው። የእሳቸው ፒንም እዚህ ጋር አለ ለማለት ነው። ይሄ ምንድን ናቸው እነዚህ ቀለበት ሀውልት ማምለቀት ይታየኛል።
የባህል ከብር የሚሰሩ የባህል ጌጣጌጦች ናቸው።
እዚህም እንደዚሁ እንደዚህ ሌላ ክሊፕ ያለ ይሄ የአክሱም ሀውልት ነው። ማን ናቸው?
ይሄ የባህል ልብስ የባህል ልብስ ሆኖ የባህል እስክስታ ታቀርበናል።
ሰም ክሊፕ አለ። ይሄም እንደዚህ የተለያዩ
የማሲንቆ ክራር መሳሪያዎች በአጠቃላይ የሙዚቃ
የኢትዮጵያ ባህላዊ መሳሪያዎች ማለት ነው። ማሲንቆ አለ፣ ክራር አለ፣ ከበሮ አለ፣ እንደዚህ ታነጥር ሚተከው ያለ ይመስለኛል። እዚህም አሉ እንግዲህ እነዚህ በሙሉ በጣም በርካታች ናቸው። በጣም በርካታች ናቸው። ከዚሁ ከስብስቡ ጋር የተያያዙ ናቸው። በእውነቱ የሚደነቅ ስብስብ ነው። ከዚህ ጋር ቀደም ሲል ከመግለጽ እንደተሞከረው አበበ ቢቂላ የማራቶን አሸናፊ ሆኖ ሲገባ የሚያመለክት ቀደም ሲል አንተምረ ስለሌለው ነው የቶኪዮ ይመስለኛል። ምክንያቱም እዚህ ጋር ጫማ ስላለው ብቻ ነው ቶኪዮ ለማለት እንግዲህ የደፈርኩት። በተረፈ ግን ይሄም ስብስብ እዚህ ጋር አለ። በርካታዎች ናቸው። በእውነቱ እያንዳንዱ ከፎቶግራፍ ከክሊፕ ጀምሮ የተሰራ እዚያ ደግሞ ሌሎች ጋዜጣዎችን እንደዚህ አለው። ይሄ ምንድን ነው? ይህም ከሃይማኖት ጋር የተያያዘ አልዩት ጋዜጣ ነው።
ይሄ በ2003 ላይ አዲስ አበባ የነበረ የስብስብ ጸሎት ጊዜ ነበረ። ለሀገራችን እና ለኢትዮጵያ ጸሎት ነበረ በዛ ሰዓት እና በአጋጣሚም ደግሞ እዛው ነበርኩኝ እና ይህን በዛ ሰዓት ነው ያገኘሁት። እና እዛ ላይ ደግሞ የኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋል ይችላል እና መጽሐፍ ቅዱስ ላይ ያንን የሚለውን በአማርኛም በእንግሊዝኛም እንዲሁም ደግሞ በግዕዝ ተጽፎ የወጣ ስለነበረ እና ቆይቻል ይህንን ካገኘሁት ግን አስቀመጥኩት አንድ ቀን አንድ ቦታ እስከሚውል ድረስ በማለት እና ከታች ደግሞ ያሉት የተለያዩ የቤተ ክርስቲያን እንትኖች ናቸው። ኤንዌስ ወንጌልን ለማሰራጨት የወጡ እንትኖች ናቸው።
ዝንጋ ደግሞ በትልቁ ከዚሁ ጋር የተያያዘ ነው ማለት ነው።
የተያያዘ ነው። ያ እና ልብሳችን ራሱ አንደኛ ባንዲራችን አረንጓዴ ቢጫ ቀይ ነው። ሬንቦ ቀስተ ደመና ራሱ አረንጓዴ ቢጫ ቀይ ነው እና ይሄ እዚህ ላይ ፎቶግራፍ ላይ ላይክ ቀስተ ደመና በሚወጣበት ሰዓት ያው አረንጓዴ ቢጫ ቀይ ሆኖ ነው የሚታየው። ልብሳችንም ያው የለበሰችው እዚህ ፎቶግራፍ ላይ ስዕሉ ላይ እንዳወጣት አረንጓዴ ቢጫ ቀይ እና እዚህ ላይ ደግሞ ከኢትዮጵያን ኤርላይንስ ያወጣው ነው ኢትዮጵያን አየር መንገድ ያወጣው ነው እና ከባህር ላይ ነው ይሄ ፎቶግራፍ ተነሳው እና እዛም ላይ የሚያሳየው አረንጓዴ ቢጫ ቀይ እና በሃይማኖትም ረገድ መቼም ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል። እዛ ባህሩም ላይ የሚያሳየው ያው አረንጓዴ ቢጫ መታወቂያችን ባንዲራችን ነው መቼም እና ያንን ነው የሚያሳየው እና አሁን እዛም ጋዜጣው ላይ የሚያመለክተው ይሄንን መረጃ በዚህ ቃል የተነሳ መዝሙር ላይ ይገልጸዋል። መዝሙር 68 ቁጥር 31 ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ይላል እና ያንን ምክንያት በማድረግ ነው የአይነት ዝግጅት የነበረው እና አሁንም በእውነት ለሀገራችን ደግሞ መጸለይ ያስፈልገናል።
እንግዲህ ከስዕሉ ቅድም ሲል ወይዘሮ ስምረት እንዳሉት ኢትዮጵያ የተወከለችው በሴት ነው። የሴቷ ምስል ኢትዮጵያ ካርታ ውስጥ ይገባና በላዩ ላይ ቀስተ ደመና ወይም ኢትዮጵያ ባንዲራ ተዘርግቶበታል። ከላይ ከፍ ብሎ ደግሞ እንደተባለው በባህር ላይ የተነሳ የቀስተ ደመና ኢትዮጵያ አየር መንገድ ያነሳው የቀስተ ደመና ስዕል አለ። ፎቶግራፍ ክሊፕ የተደረገ ነው እሱ። ይሄኛው ግን በእውነቱ ገላጭነቱ እጆቿን ዘርግታ ወደ ላይ ነው። አሁንም ሁለት እጆቿን ዘርግታለች። ሁለት እጆቿን ዘርግታ የለበሰችው ቀሚስ ከታች ኢትዮጵያን በአረንጓዴ ቀይ ቢጫ አረንጓዴ ቢጫ ቀይ ጥለት ከቦ ከፊልና እስከ ላይ ድረስ እጅየው ማለት ነው። ግን ወደ ላይ የተዘረጋ እጅ ስለሆነ እጅየውም ራሱ የመጨረሻ ማጠፊያው ላይ ያለው አረንጓዴ ቢጫ ቀይ ነው። የተዘረጋ እጅ ለእግዚአብሔር እየተለመነ የሚያመለክት ነው። በጣም ገላጭ ነው በእውነቱ። ዛሬ እንደሚታወቀው በጸሎቱ በሌላውም የኢትዮጵያ ጉዳይ እያሳሰበ መምጣቱን ኢትዮጵያ በችግር ውስጥ መሆኗን የሚያመለክት እየለመነች እያለቀሰች ነች ሴት። ከዚሁ ጋራ ራሱ ሻሿም የመጨረሻ የተሸበበው በዚሁ በአረንጓዴ ቢጫ ቀይ ነው እና በሁለመናው ኢትዮጵያን ማንነት ገላጭ ነው። ሴቷ በጣም ከመክሳቷ የተነሳ አንጀቷ የተጣበቀ መስሎ ነው የሚታየው። እዚህ ጋር እንግዲህ ያው በእውነቱ ጠለቅ ብለን እንየው ከተባለ እንደየ ትርጉሙ ቢለያይም ዛሬ የሚያሳየው የረሃብ ስቅባ ኑሯችንም ጭምር ሊሆን ይችላል። በጣም ገላጭ ነው ይሄ ኤኒዌይስ እና ይህም አንዱ እዚሁ ጋር አብሮ የቀረበ ነው። ወደዚህ ጋር እስኪምንዳ ይህ ደግሞ የአመት ባል ነገሮች ይመስለኛል። እንቁጣጣሽ ይታየኛል። እስኪ
አዎ ይሄ የአዲስ አመት ጊዜ እና የአዲስ አመት አካባቢ ነው አደይ አበባ የሚወጣው እና ያው አዲስ አመትን በማስመልከት ልጆች እንዴት እንደ አበባ ይሆን የሚሉት እና በአጠቃላይ የአዲስ አመት ነው እዚህ ላይ የሚያሳየው።
አዎ እንደተባለው እንግዲህ እንቁጣጣሽ ነው የሚለው የማየው። በእንቁጣጣሽ ዘመን በተለያየ ጊዜ የሚወጡ ፖስተሮች ወይም ካርድ አለ። እነዚህ ካርዶችም በተለያየ መልክ ተሰባስበው ይገኛሉ። እዚህ ላይ እንግዲህ አንዱ እንቁጣጣሽ ይላል። አንድ ህፃን እቅፍ አበባ በእጇ ይዛ የሚያመለክት አለበት። እዚህ ጋር ደግሞ እናት ልጆች ሆነው ለእናታቸው አበባ ሲያበረክቱ የሚያሳይ ነገር አለ። እዚህ ጋር ከበሮ ይዛ ትመታለች፣ አንደኛው አበባ ይዛለች፣ እዚህኛው ደግሞ መሰቡ ሙሉ በአበባ ሃፒ ኒው ይር ተብሎ ተጽፎበታል። እንደገና ደኛው ደግሞ እንቁጣጣሽልና አበባ ይዛለች፣ እንስራ ተሸክማለች። ከእንስራው ጋራ ደግሞ ላው ራሱ የእንስራው መክደኛ አበባ ነው፣ አደይ አበባ ማለት ነው። እና ሌላው ታች እርሻ ውስጥ አደይ አበባ እየለቀመች ያሳያል። እና በእውነት ብዙ ነው። እንደው ለምሳሌ ያህል ያነሳሁት ነው። አንዳንዶቹ በጣም እዚህ ቀደም ሙሉ ለሙሉ የአደይ አበባን ብቻ ፎቶግራፍ የሚያቀርብበት አለ። ይህ የእንቁጣጣሿ ላይ በአብዛኛው ሁሉም አረንጓዴ፣ ቢጫ፣ ቀይ ኢትዮጵያ ባንዲራ አብረው ይዘዋል። ዛሬ በእውነቱ የዘመኑ በአንድ በኩል በመንግስት ደረጃ ያሉት ኢትዮጵያን ባንዲራ ዝቅ ለማድረግ ቢሞክሩም ህዝቡ ግን መመኪያችን ነው፣ ምልክታችን ነው የሚለውን መልእክት በየደቂቃው በተለያየ አጋጣሚ እየላከ ነው። ከዚህም ተነስተው ይመስለኛል ያን ያንቋሸሹትን ባንዲራ መልሰው ዛሬ ደግሞ በአመት በዓል የባንዲራ በዓል ገለመሌ እያሉ ለማንሳት እየተሞከረ በእውነቱ የተሳሳትን ማረም ባይከፋም፣ ነገር ግን በግልጽ ወጥቶ ደግሞ በስህተት የተናገሩትን አርሞ ከህዝብ ጋር መልካም ፍቅር መመስረት የሚጠበቅባቸው ይመስለኛል። ልቦናና ልቦናው ካለ ማለት ነው። እዚህ ጋር ደግሞ የተለያዩ ስዕሎች ይታዩኛል። እነዚህ ምንድን ናቸው? እስኪ እንዳድማጮች
እነዚህ ከካሌንደር ላይ ነው ያገኘሁት እና አየር መንገድ ያወጣው ካሌንደር ነው እና የገበያ ስፍራዎች በየተለያዩ በየፕሮቪንሱ የተለያዩ የገበያ ስፍራዎች ናቸው።
ስጋ ከብቶ አለ፣ ፍየሉ አለ፣ ላሙ አለ፣ ከበሮ ይታየኛል፣ የተለያዩ እቃዎች አሉ፣ የተለያዩ ብሔረሰቦች አሉ። በአብዛኛው ደቡብን የሚያመለክታል እዚህ ጋር እዚጋ ወደ ሰሜን አቅጣጫ ይወስደኛል። እዚጋ ሀረሪ ይወስደኛል። እዚጋ ወደ ሀረሪ ይመስላል። ይሄ ደግሞ
አርሲ
ገደማ መሀል ኢትዮጵያ እየገባን ነው የሚል ይሄ ወደ ሰሜን አይነት አቅጣጫ ያመለክታል። እንደተባለው በጣም ገላጭ የሆኑ የገበያ ቦታዎችን የሚያመለክት ዝግጅት ነው። እዚህም እነዚህ በሙሉ እዚህ ውስጥ አሉ ማለት ነው። ይሄ ደግሞ የወፍ ስዕል አያለ ምንድን ነው ይሄ?
ይሄም እንዲሁ እንትን ካሌንደር ነበረ እና ያው የተለያዩ ወፎች የወፎች አይነቶች እንዳሉ ነው እና የተለያዩ ወፎች አይነቶች ወደ እንግዲህ 12 አይነት የተለያዩ ወፎች አይነቶች ፎቶግራፍ
ናቸው። እንግዲህ ኢትዮጵያ ውስጥ ብቻ የሚገኙ የወፍ ዝርያዎች እንዳሉ ይታወቃል። ቁጥሩ በትክክል ለማስታወስ ቢከብደኝ ወደ 23 የሚሆኑ ይመስለኛል። ከነዚህ ውስጥ እንግዲህ የተወሰኑት እዚህ ውስጥ ይካተታሉ እና ደስ ደስ የሚሉ የወፎች አይነቶች ናቸው። አንዳንዱ ፈልቶ ገና ሳይወጥ እንደተፈተ አፉን የሚያመለክት ይመስላል። ሌላው እየጮኸ በጣም ገላጭ ነው። ስዕል እንደሚታወቁት የፎቶግራፍ ነው። ይህ ደግሞ አረጭ ይመስላል። በዚሁ የተለያዩ ወፎች አይነት የቀረበበት ነው። እነዚህም እነዚያው ናቸው። አሁን እንግዲህ ወደ መጨረሻው ክፍል እየሄድኩ ነው ማለት ነው። ባልሳሳት አይደል? ይህ ምንድን ነው? ይህንን
እነዚህም የተለያዩ እንግዲህ የአዲስ አበባ በአጠቃላይ እዚህ ጋር እንኳን አብዛኛው የአዲስ አበባ ከተማ እና የአባይ ፏፏቴ ነው እዚህ ጋር የሚያሳየው። በተረፈ ሰርቲመንስ ኦፍ ሰንሻይን ስለዛ የሚገልጽ ነው እና እነዚህ ፎቶግራፎች ከተማ ውስጥ አዲስ አበባ ከተማ ውስጥ ነው። እዚህ ጋር ደግሞ ደርግ ጊዜ ነበረ ፎቶ ካርድ ነው። ካርዶች ናቸው እነዚህ። ይህን እንኳን መኪና ውስጥ ሆኜ ነው አዲስ አበባን ያነሳሁት ፎቶግራፍ ነው እና ሞስትሊ እነዚህ ከተማውን ነው የሚያሳዩ እና እዚህ ጋር አሁን ጊዮን ሆቴል ይቆሙ የነበሩ አውቶቡሶች ናቸው ና የተለያዩ የከተማ ውስጥ ናቸው ነው እዚህ ደግሞ ያው አየር መንገድ ውስጥ ነው ይሄ እነዚህም ፒክቸሮች በሙሉ አየር መንገድ የሚያወጣቸው ፎቶግራፎች ናቸው።
እዚህ ጋር ማጠቃለያ ደግሞ አንድ ነገር ያለ ይሄ ምንድን ነው?
የሀገራችን ፊደል ከሀ ጀምሮ የፊደሉ እንግዲህ የራሳችን ጀስት እንግዲህ የሀገራችን ፊደል የራሳችን አልፋቤት አለን እና የራሳችን ጽሑፍ አለን። ብዙ አፍሪካን አገሮች አንድ ጊዜ እንደውም አንድ አፍሪካዊ ጋና ነው መሰለኝ ያለኝ ራሳውት ኤንስ እና ብዙ ይሄን ነገር ጠየቀኝ። እንዴት ነው ሀገራችሁ የራሳችሁ ባህል የራሳችሁ ቋንቋ አላችሁ አይደል የራሳችሁ አልፋቤት አለ እና ስለዛ በደንብ አስረዳሁትና እኛ ግን ላዝናለን አለ። ምክንያቱም የራሳችን የሆነ የለንም ኢቭን ባህል እንኳን አለን ለማለት አንችልም ባህላችን ሁሉ ያጣን ሰዎች ነን በማለት እንጃ የት አፍሪካ ሀገር እንዳለኝ በትክክል አላስተውሰውም እና ይሄ ራሱ ለኛ ትልቅ ነገር ነው። የራሳችን የሆነ አልፋቤት አለን የራሳችን የሆነ ጋዜጣ የምታወጡታል ወይ በቋንቋችሁ እስከ ማለት ሲነግረው ተደነቀ እና በእውነት ውስጥ ሆነን አናውቀውም ወይም ላይሰማን ይችላል ግን ከሌሎች ሰዎች ስንሰማ በዛን ሰዓት እኛ በሀገራችን በእውነት ልንኮራ ይገባናል እና በተቻለ መጠን ሀገራችንን ምን መንገድ አለ የምትነሳበት ብለን ማሰብ የሚኖርብን ጊዜ ይመስለኛል።
አዎ እንደተባለው እንግዲህ እዚህ ጋር አሁን የመጨረሻው የዝግጅት ክፍል የነበረው የኢትዮጵያ ፊደል ነው ሀሁ ነው ከሀ እስከ ፐ ድረስ ፊደሎቹ በሰፊ በትልቅ ፖስተር ተዘጋጅተዋል። ከዚያ አልፎ ደግሞ ሏሟ ሷ ሸዋ ሯ ሸዋ ቋ እና ኦ ድረስ ለብቻቸው አሉ። ሌላው ደግሞ ከሀሁ ቀጥሎ ብዙዎቻችን አንድ ደረጃ ተሸጋገርን ፊደል አወቅን ብለን የምንገባበት አቡጊዳ አለ። አቡጊዳ እንግዲህ ልዩ ትዝታ ያለን ብዙዎቻችን ሰዎች ነን። ቀጥሎ ኮ ኮ ኮ ኮ ሆ የምንላቸው ፊደላት አሉ። እነዚህ ከዛ ደግሞ አረፍተ ነገር የሚሰራባቸው በሀ እንዴት አረፍተ ነገር እንደሚሰራ፣ በለ እንዴት አረፍተ ነገር እንደሚሰራ አብሮ ያመለክታል። ቀደም ሲል ወዘር ስምረት እንዳሉት ኢትዮጵያ በአፍሪካ ውስጥ ካሉት ሀገራት በብቸኝነት አንዱ የምትታወቅበት የራሷ ፊደል ያላት ሀገር ናት። ብዙዎቹ የአፍሪካ ሀገሮች አንድም በእንግሊዝኛ ነው የሚጠቀሙት ፊደላቱ ወይም ደግሞ በአረብኛ ነው ከኢትዮጵያ ውጭ ማለት ነው። ስለዚህ በዚህ ብንኮራ ይገባናል። አባቶቻችን እያወረሱን ነው። ያን ግን ምን ያህል ጠብቀነዋል? ምን ያህል ይዘነዋል? አሁን ስለ ትውልድ ምን ያህል መስተላልፎ ተዘጋጅተናል የሚለው በእውነቱ በውጭ ያለ ነው። በተለይ ልናስብበት የሚገባ ይመስለኛል። ልጆቻችን ቋንቋውን እንዲማሩ አላደረግናቸውም። መኩሪያችን ነው። ያን ማስተላለፍ የኛ ግዴታ ነው። ከዛም በመለስ ደግሞ በዚህ ረገድ የማንበብ ችሎታችን፣ ታሪክ የመሰብሰብ ችሎታችንን በእውነቱ ልናስብበት ይገባል። በእርግጥ የዕለት ኑሮ ያሯሩጣል የሰው ልጅ። ግን የሰው ልጅ የሚያድገው ማህበረሰቡ የሚለወጠው ማንበብ መረዳት እውቀቱን ማዳበር ሲችል ነው እና በዚህ ረገድ አባቶቻችን እናቶቻችን ላቆዩልን ታሪክ እኛ ደግሞ አንድ ገፋ የማድረግ ልሻለን ማለት ነው። እዚህ ጋር አንድ ቀን ነገር አለን ምን እሺ
እዚህ ጋር ያ አፈወርቅ ተክሌ የራሱን ፎቶግራፍ በስዕል ያቀረበው ነው። እዚህ ጋር አፍሪካ አዳራሽ ውስጥ ያ መስታወቱ ላይ የሳለው ነው። እዚህ ጋር ደግሞ የአደይ አበባ የመስቀል ፍላወር ነው የሚለው ነው። የሱስ ነው መስቀል ፍላወር ነው የሚለው 1960 እንግዲህ እንደ ነጮች አቆጣጠር ይመስለኛል። እና እሱ የሳለው ስዕል ነው። እና ዋ እንግዲህ ከኢትዮጵያ ታዋቂ የሆነ ሰዓሊ ማለት ነው። እንግዲህ እዚህ ጋር ጥቁር ነብር ከቴምብር ላይ ነው የሳልኩት እና ፔንት አደረኩት።
እንግዲህ አቡ ሽማኔ ብለን ምን ተራው ይመስለኛል ኢትዮጵያ ውስጥ ያ ብላክ ታይገር ይባላል እኛ አቡ ሽማኔ መሰለኝ ምን ነው ማንኛውም ወይዘሮ ስበት ሳሊም ጭምር ናቸው ራሳቸው ከዛ ኮፒ አድርገው ሳልፉ በጣም ትልቅና በጣም ደስ የሚል ስዕል ነው የሙያ ባለቤት ናቸው ለማለት ነው ሰምጋ እንደዚሁ
ኢትዮጵያ ባንዲራ ይዞ ነው አንበሳው ከሲዲ ከቨር ላይ ነው ያንን የሳልኩትን ነው
ለዘፈን ከወጣ ሲዲ ላይ ነው እንደገና ኮፒ አድርገው ይህንንም ብዙ ጊዜ ይህንን ስዕል አንበሳ ላይ እናየዋለን ለማንኛውም ግን እዚህ ደግሞ በራሳቸው ስለውት ነው ያለው እና ዲዛይነር ናቸው የፋሽን መውጣት ይችላሉ ሰዓሊ ናቸው ላብ ቴክኒሽያን ናቸው ሁለገብ ኢትዮጵያዊ ሁለገብ ከዚያ አልፎ ደግሞ እንግዲህ እንደምታዩት ይህንን የመሰለ የታሪክ ስብስብ በዚች በተጣበበ የስራ ህይወት ውስጥ ማዘጋጀት ቀላል ነገር አይደለም እስኪ ሁላችንም እንደሳቸው የምንሆንበትን ቢያንስ የያዝነውን በስርዓት የምናስቀምጥ ሰዎች እንሆን የሚል መልእክት የሚያስተላልፍ ነው እንደው በአጠቃላይ ለአድማጮች ምን የሚያስተላልፉት በዚህ ረገድ
ታሪክ የያዘውን ነገር አይረሳም እና ታሪክን ደግሞ እኛ ካልያዝነው ነው ለሚቀጥለው ትውልድ ታሪኩን ማንቅ ይሆናል እና የምናውቀውን ለልጆቻችን ማስተማር መንገር ያስፈልገናል እኔ አሁን ለልጄ ብዙ ነገር ነው ማስቀመጥለት ወደፊት ደግሞ በተለየ መንገድ በተሻሻለ መንገድ አድርጎ የሀገሩን ታሪክ እንዲይዝ ለማድረግ ነው የምሞክረው አሁን በሚያናግረኝ ሰዓት እንኳን አማርኛ እሱ በእንግሊዝኛ ሲሄድ እኔ በአማርኛ መልስለታለሁ ያልገባው ቃል ሲሆን ብቻ አዛታይም ያው በእንግሊዝኛ ያንን ወርዲንግ ነገረው እና ይሄ ማለት ይሄ ነው ቋንቋውንም እንዲያቅ ፈልጋለሁ ከዛ በተረፈ ማስተማርም ጀመርኩና ትንሽ የጊዜ ጥረት ሲኖርብኝ አቋረጥኩበት እና ሁላችንም እያንዳንዳችን ብንሞክር በእንዲህ አይነት ጥሩ ነው እኔ አንድ ጓደኛ ነበረችኝ ኦንታሪዮ እያለሁ እና ልጇ እኛ ስንነጋገር እየመጣፋችንን ይዘን ነበረ ይህም ቦሪንግ የሆነ ላንግጅ እያለ እና ከይሄ ልጅሽን አስተምሪው እንደዚህ አይሆንም ነበር እያልኩኝ አናሳስባት ነበር እና አንቺ ስትወልጂ ያን ጊዜ እናያለን የሚል መልስ ትሰጠኝ ነበር ማለሰው ነገር እና እኔ በወልድ አልኳት ልጅን በደንብ አማርኛ እንዲያቅ ነው ማድረገው አሁን እንኳን አማርኛ ይናገራል በደንብ ይግባባል ምንም አይነት ነገር አመልጠውም ለመናገርም ይናገራለን አንዳንድ ወርዲንግ ላይ ደግሞ ይከብደዋል እና እመልሰዋለሁ በተቻለ መጠን እና መንገድም ላይ ሆነ ሞል ውስጥ ሆነ ኤንዌር ላይክ የእኛ ነገር ሰዎች ሲያይ ደግሞ ሄዶ ሰላም ለማለት ከኔ ቀድሞ ነው እሱ ሄዶ ሰላም የሚላቸው እና እንደምን ደህና ነህ ሲሉት እግዚአብሔር ይመስገን ደህና ሲላቸው ጨርሶ ነገር ያስደነግጣቸዋል እና ከተቻለን መጠን ለልጆቻችን ለዘመድ ልጆች በተቻለ መጠን ያለንን እኛ የምናውቀውን ብናስተላልፍ መልካም ነው ነው የምለው እና በጣም አመሰግናለሁ
እንግዲህ በአድማጮች ስም እጅግ በጣም አመሰግናለሁ ጊዜዎትን ወስደው እና ለአድማጮችም ይህንን ለማቅረብ እድል ስላገኘሁ በጣም አመሰግናለሁ በድጋሚ
አድማጮቻችን ይህ የምትከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። የጣና ሬዲዮ የዛሬው ዝግጅቴን እያጠናቀቅኩ ነው። እንግዲህ ዝግጅቱን ያቀረብኩላችሁ መላኩ ጠጋይ ነኝ። በቀጣዩን ከሶስት ማን ከአስር ሰዓት በኋላ የሹክሹክታ ሬዲዮ ይቀርባል ማለት ነው። በእኔ በኩል የዘኒት ሙአባን አንድ ሙዚቃ አሰምቻችሁ ጊዜ ካለ ደግሞ መስፍን አበበ ሌላ አንድ ሙዚቃ አለው እሱ ሰናበታችኋለሁ ማለት ነው። በሚቀጥለው ሳምንት በሰላም እስከምንገናኝ ከዚህ ከሲአይቲአር 101.9 የጣና ሬዲዮ የምሰናበታችሁ መላኩ ጸጋይ ነኝ። ደህና ሰንብቱ። ፍቅር ያለች በ1977 ቀደም ያልተጫወተችው ነበር አዳምጣል።